ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሚያዝያ 8 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
ጤና ይስጥልኝ፣ እኔም አሉላ ከበደ ነኝ።
ከሁለት ዓመታት በኋላ የሚካሄደው ሀገር አቀፍ ምርጫ ተአማኒነት ያለውና ፍትሃዊ በሆነ የመወዳደሪያ ሜዳ ላይ የሚከናወን እንዲሆን እንደሚሰሩ ጠቅላይ ሚኒስትር አብይ አህመድ አስታወቁ።
የጸጥታና የደህንነት ተቋማት ከፖለቲካ ወገንተኝነት ሊጸዱ ሕገ መንግሥታዊ ሥርዓቱን
ጠቅላይ ሚኒስትሩ በሚሌኒየም አዳራሽ ባደረጉት ንግግር ላይ የተቀናበረ ዘገባ በአብይ ርዕስ ይቀርባል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ከሁለት ዓመታት በኋላ የሚካሄደው አገር አቀፍ ምርጫ ተአማኒነት ያለውና ፍትሐዊ በሆነ የመወዳደሪያ ሜዳ ላይ የሚከናወን እንዲሆን እንደሚሰሩ ጠቅላይ ሚኒስትር አብይ አህመድ አስታወቁ። የመብቶች ጥቃት ያስከተሉና ለኢፍትሐዊነትም ምክንያት የሆኑ ሕጎች እንደሚፈተሹና ማሻሻያ እንደሚደረግላቸውም ተናግረዋል። ጠቅላይ ሚኒስትሩ የአስቸኳይ ጊዜ አዋጁን ግን ጉዳይ አላነሱም። ዶክተር አብይ ትናንት በሚሊኒየም አዳራሽ ያደረጉትን ንግግር በአብይ ርዕሳችን እንመለከተዋለን።
በአስቸኳይ ጊዜ አዋጁ ለብዙ ሳምንታት ታስረው የቆዩ ሶስት እስረኞች ዛሬ ተለቀቁ። በአስቸኳይ ጊዜ አዋጁ አስፈጻሚ የማዘዣ ማዕከል የካቲት 29 2010 ዓ.ም ታስረው በማዕከላዊ እስር ቤት ከቆዩ በኋላ በቅርቡ ወደ አዲስ አበባ ፖሊስ የተዛወሩት የአምቦ ዩኒቨርሲቲው መምህርና የኢንተርኔት አምደኛ አቶ ስዩም ተሾመ መጋቢት 1 2010 ዓ.ም የመከላከያ ሰራዊት አባላት በሞያሌ ከተማ 10 ሰዎች መግደላቸውና ሌሎች 11 ሰዎችን ማቁሰላቸው በስህተት የተፈጸመ ነው ብሎ ቢሮአቸው እንደማያምን ለአሜሪካ ድምፅ ገልጸዋል። ክቡራትና ክቡራን አድማጮች ይህንን ዘገባ የተመለከተ ዘርዘር ያለ ሪፖርት ይኖረናል።
ባለፈው ሳምንት የኬሚካል ጦር መሳሪያ ጥቃት እንደተፈጸመባት ከተዘገበው ከሶሪያ ዋና ከተማ አቅራቢያ ከምትገኘው የዶማ ከተማ መርማሪ ቡድን ገብቶ ምርምር ያለመቻሉን ዓለም አቀፉ የኬሚካል ጦር መሳሪያዎች ድርጅት አስታወቀ። የሩሲያና የሶሪያ ባለስልጣናት መርማሪ ቡድኑ ወደ ስፍራው ከመሰማራቱ አስቀድሞ መጠናቀቅ ያለባቸው የጸጥታ ጉዳዮች አሉ ሲሉ ለቡድናቸው መንገራቸውን በእንግሊዝኛው ኦፒሲደብሊው በሚል አጽህሮት የሚታወቀው የኬሚካል ጦር መሳሪያዎች ቁጥጥር ድርጅት ኃላፊ አህማት ኡምዙኩ ተናግረዋል። የሩሲያው ምክትል የውጭ ጉዳይ ሚኒስትር ሰርጌ ሪያቮኮቭ ሞስኮ ላይ ሲናገሩ መርማሪ ልዑኩ ወደ ዶማ እንዳይገባ የተደረገው የተባበሩት መንግስታት ድርጅት የደህንነትና የጸጥታ ጉዳዮች ጽህፈት ቤት ይሁንታ ባለማግኘቱ ነው ብለዋል። የመንግስታቱ ድርጅት ባለስልጣናት ግን በበኩላቸው ኒውዮርክ ላይ በሰጡት ምላሽ ሩሲያ በምክንያትነት ያቀረበችው ትክክል ያለመሆኑን ተናግረዋል። መርማሪ ልዑኩ ከዶማ ዘልቆ ስራውን መስራት ይችል ዘንድ አስፈላጊውን ሁሉ ፍቃድ ተሰጥቶት ነበር ሲሉ ከተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱጃሪክ አስረድተዋል። ቡድኑ የጠየቀውን አንዳችን ፍቃድ አልከለከልንም ሲሉም አክለዋል። በቡድኑ የማጣሪያ ጥያቄዎች ሊቀርቡላቸው የሚችሉ 22 ምስክሮችን ደማስቆ ድረስ እናምጣላችሁ ሲሉ የሶሪያ ባለስልጣናት የጠየቋቸው መሆኑንም የመንግስታቱ ድርጅት የኬሚካል ጦር መሳሪያዎች ቁጥጥር ዋና ዲሬክተር ተናግረዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለፕሬዚደንትነት የሞራል ብቃት የላቸውም ሲሉ የፌዴራሉ ምርመራ ቢሮ የቀድሞ ዳይሬክተር ጄምስ ኮሜ ተናግረዋል። ፕሬዚደንቱ ፍትህን ለማስተጓጎል ለመሞከራቸውም አንዳንድ ማስረጃ አለ ሲሉ ከሰዋል። ፕሬዚደንት ኮሜ የቀድሞው የኤፍቢአይ ዳይሬክተር ጄምስ ኮሜ ኤቢሲ ከሚባለው የዜና አውታር ጋር ባደረጉት ቃለ ምልልስ ነው ይህንን የተናገሩት። በመጽሔት ዘገባለን።
የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሰሜናዊ ማሊ በሚገኘው በመንግስታቱ ድርጅት ወታደራዊ ካምፕ ላይ የደረሰውን የጽንፈኞች ጥቃት በጥብቅ አወገዘ። የቡርኪና ፋሶ ተወላጅ የሆኑ የተባበሩት መንግስታት ድርጅት የሰላም አስከባሪ አባል በቲምቡክቱ ጥቃት ከተገደሉት ውስጥ ናቸው። 7 የፈረንሳይ ወታደሮችን ጨምሮም በርካታ ሰዎች በጥቃቱ መቁሰላቸውን ባለሥልጣናቱ አስታውቀዋል። ጥቃቱን ከፈጸሙት አሸባሪዎች 15ቱ በወታደራዊ የመልሶ ማጥቃት እርምጃ መገደላቸውን ባለሥልጣናቱን ዋቢ ያደረገው አሶሲየትድ ፕሬስ ዘግቧል። ጥቃቱ ማጭበርበር በታከለበት የረቀቀ መንገድ የተውጠነጠነ ነበር ያለው የፈረንሳይ ጦር ሰራዊት ጥቃቱን ከፈጸሙ ጽንፈኞች አንዳንዶቹ የሰላም አስከባሪ አባላቱን ተመስለው ወደ ካምፑ መግባታቸውን ዘርዝረዋል። ሚኒሱማ በተሰኘው የእንግሊዝኛ አጽሮት ቃል የሚታወቀው በምዕራብ አፍሪካ የተሰማራው የሰላም አስከባሪ ኃይል መሪ ሞሐማድ ሳልህ ጥቃቱን ተከትሎ ባወጡት መግለጫቸው የመንግስታቱ ድርጅትና የሰላም አጋሮቹ በማያወላውል ቁርጠኝነት ለሰላም ጥበቃ በቆሙበት ይህ ጥቃት ዳግም ያረጋገጠው የአሸባሪ ቡድኖችን የካህዲነት ስራ ብቻ ነው ብለዋል። በተባበሩት መንግስታት ድርጅት የሰላም አስከባሪው ኃይል ዋና ኃላፊ ዣን ፒየር በበኩላቸው በትዊተር አማካኝነት ባስተላለፉት መልእክት በማሊ ሰላም ይሰፍን ዘንድ በምንሰጠው ድጋፍ ሳናወላውል እንቀጥላለን ሲሉ፣ የተባበሩት መንግስታት ድርጅት ጸጥታው ምክር ቤትም ጥብቅ ምርመራ እንድታካሄድና አጥፊዎቹን ሕግ ፊት እንድታቀርብ ሲል ለማሊ ጥሪ ያቀረበበትን መግለጫ በትላንትናው ዕለት አውጥቷል።
በዩናይትድ ስቴትስ እና በቻይና መካከል በዓለም አቀፍ የንግድ ግብይት እና ልውውጥ ዙሪያ የተፈጠረው ውጥረት በግብርናው ዘርፍ ከተሰማሩ አሜሪካውያን ዘንድ የጦፈ ክርክርን ቀስቅሷል። የአሜሪካ ገበሬዎች ለቻይና ገበያ በሚያቀርቧቸው የአሳማ ስጋ፣ የፍራፍሬና እንዲሁም እንደ ለውዝና አልመንድ የመሳሰሉ ምርቶቻቸው ላይ አስቀድሞ ቻይና በጣለችባቸው ተጨማሪ ቀረጥ ከፍተኛ ጫና እንደገጠማቸው ይታወቃል። በጉዳዩ ዙሪያ ቤጂንግ ላይ ያለው ንግግር በንጽጽር የደበዘዘ መሆኑን ዘገባዎች ጠቁመዋል። የመንግስቱ መገናኛ ብዙሃን ቻይና በአቋሟ ጸንታ ትቆማለች የሚል ሀተታ ያዘሉ ረጃጅም ጽሑፎችን አትመው ለንባብ ሲያበቁ፣ አንዳንዶቹም ቤጂንግ ለአሜሪካ ጥሩ ትምህርት የምትሰጥበት ጊዜው አሁን ነው እስከ ማለት ደርሰዋል። ሸማቾች በአንጻሩ የሁለቱን ወገኖች እሰጥ አገባ በቅርበት እየተከታተሉ ናቸው።
አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ሚያዝያ 8 2010 ዓመተ ምህረት ምሽት ፕሮግራም ነው።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያም የዕለቱን አብይ ርዕስ
ከሁለት ዓመታት በኋላ የሚካሄደው ሀገር አቀፍ ምርጫ ተአማኒነት ያለውና ፍትሐዊ በሆነ የመወዳደሪያ ሜዳ ላይ የሚከናወን እንዲሆን እንደሚሰሩ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። የመብቶች ጥቃትን ያስከተሉና ለኢፍትሐዊነት ምክንያት የሆኑ ሕጎች እንደሚፈተሹና ማሻሻያ እንደሚደረግባቸውም ተናግረዋል። ጠቅላይ ሚኒስትሩ የአስቸኳይ ጊዜ አዋጁን ጉዳይ ግን አላነሱም። ዶክተር አብይ ትናንት በሚሌኒየም አዳራሽ ያደረጉትን ንግግር እስክንድር ፍሬው ተከታትሏል። ተከታዩን ዘገባ አጠናቅሯል።
አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት ያደረጉት ንግግር በንጽጽር ዘርዘር ያሉ እቅዶች ይፋ የተደረጉበት ነው። ከአዲሱ ጠቅላይ ሚኒስትር ከሚጠብቋቸው እርምጃዎች አንዱ ከሁለት ዓመታት በኋላ የሚካሄደውን ምርጫ ነጻና ፍትሐዊ ማድረግ መሆኑን የተቃዋሚ ፓርቲ መሪዎች እየተናገሩ ነው። ጠቅላይ ሚኒስትሩም ታዲያ በዚህ ጉዳይ ላይ እንደሚሰሩ ነው በትናንትናው ንግግራቸው ቃል የገቡት።
ትርጉም ያለው ዲሞክራሲያዊ ስርዓት እንዲጎለብት ኢህአዴግ ብቻ ሳይሆን ተፎካካሪ ፓርቲዎችም መጠናከር ይኖርባቸዋል። ከዚህ አንጻር ቀጣዩ አገር አቀፍ ምርጫ ተአማኒነት ያለው ፍትሃዊ በሆነ መወዳደሪያ ሜዳ ላይ የሚከናወን እውነተኛ ፉክክርና የሀሳብ ፍጭት የሚታይበት እንዲሆን ለማድረግ ከወዲሁ በቅንጅት እንደምንሰራ ላረጋግጥላችሁ እወዳለሁ።
የኢትዮጵያ የጸረ ሽብር ህግ፣ የበጎ አድራጎትና ማህበራት ህግና የመሳሰሉት ከተለያዩ የህብረተሰብ ክፍሎች፣ ከተቃዋሚ ፓርቲዎችና ከሰብአዊ መብት ተቆርቋሪዎች ከፍተኛ ቅሬታ ሲቀርብባቸው መቆየቱ የአደባባይ ሚስጥር ነው። እነዚህን ህጎች ያልጠቀሱት ጠቅላይ ሚኒስትር አብይ አህመድ ለመብት ጥሰትና ለብሶት ምክንያት የሆኑ ሲሉ የገለጿቸውን ህጎች ለማሻሻል እንደሚሰሩ ተናግረዋል።
የመብት ጥሰት ብሶት ያስከተሉ ለኢፍትሃዊ ምክንያት የሆኑ ህጎችን ከህዝብ በሚገኝ ግብዓት በመፈተሽ አስፈላጊውን ማሻሻያ ይደረጋል። የጸጥታና የደህንነት ተቋማት ከፖለቲካ ወገንተኝነት የጸዱ ህገ መንግስታዊ ስርዓቱን እና የሀገር ሉዓላዊነት የሚያስጠብቁ የሀገር ኩራትና መመኪያ ሆነው እንዲቀጥሉ በቅርበት እንሰራለን። በአነስተኛ ክፍያ በሀገር ፍቅር መንፈስ በየምሽጉ በዱር ባህሩ መስዋዕትነት እየከፈለ ያሉ የጸጥታ ኃይሎች ለባንዲራ ያላቸውን ፍቅርና ልዩ ክብር እያደነቅን ተልኳቸውን ለማስፈጸም ሙያዊ ብቃታቸው አድጎ ፕሮፌሽናሊዝም እንዲጎለብት በህግ የሚሰሩ ህግ ሲተላለፉም በህግ የሚጠየቁበት አሰራር በማጠናከር በአንዳንድ አካባቢ ከህዝባችን ጋር የተፈጠረውን አለመተማመንና ቁርሾ ዳግም እንዳይመለስ በመፍታት ከዚህ ቀደም የተፈጠሩ ቁስሎች እንዲሽሩና የልብ ስርዓቶች እንዲታከሙ ከህዝባችን ጋር ሆነን በቁርጠኝነት እንደምንሰራ ላረጋግጥላችሁ እወዳለሁ።
የጠቅላይ ሚኒስትሩን ንግግር ለመከታተል በአዲስ አበባው ሚሊኒየም አዳራሽ ከተሰባሰቡና ቁጥራቸው ወደ 25000 እንደሚጠጋ ከተገለጸው የተለያዩ የህብረተሰብ ክፍሎች አብዛኛዎቹ ወጣቶች ነበሩ። መንግስት የወጣቶችን ችግር እንደሚረዳ በጉዳዩ ላይም ትኩረት ሰጥቶ እንደሚሰራ የገለጹት ጠቅላይ ሚኒስትሩ መልእክት ማስተላልፈዋል።
ወጣትነት የእሳት ጊዜ ነው። ወጣትነት ውስጥ በርግጥም እሳትነትና ከባድ ግለት አለ። ይህንን እሳት ብረት አቅልጡበት፣ ወንዝ ጥለፉበት፣ ተራራ ናዱበት፣ ይህን እሳት ፋብሪካ ገንቡበት፣ ይህን እሳት ፋብሪካ ገንቡበት፣ ድልድይ ያንጹበት፣ ከምንም ከማንም በላይ ደግሞ ይህን እሳት ሕይወት ለማዳን ተገልገሉበት።
እውቁ ጠቅላይ ሚኒስትር ዶክተር አብይ አህመድ በአራት ወራት ውስጥ ወደ ሚሊኒየም አዳራሽ የመጡት ለሁለተኛ ጊዜ ነው። ከአራት ወራት በፊት ወደዚሁ አዳራሽ በመጡበት ወቅት የነበረውን ሁኔታ ካሁኑ ጋር ማነጻጸር የርሳቸው ወደ ጠቅላይ ሚኒስትርነት መምጣት በህብረተሰቡ ዘንድ የፈጠረውን ተስፋ ለማሳየት ያስችላል። ከአራት ወራት በፊት ዶክተር አብይ አህመድ ወደ ሚሊኒየም አዳራሽ ሲመጡ የኦህዴድ ማዕከላዊ ምክር ቤት ጽፈት ቤት ኃላፊና የኦሮሚያ ክልል ምክትል ፕሬዝዳንት ነበሩ። ከክልሉ ፕሬዝዳንት አቶ ለማ መገርሳና ከሌሎችም ከፍተኛ ባለስልጣናት ጋር በመሆን በሰፊው አዳራሽ የተገኙትም በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች በተፈጠረው ግጭት ለተፈናቀሉ ወገኖች በተዘጋጀ የገቢ ማሰባሰቢያ የሙዚቃ ዝግጅት ምክንያት ነበር። ዶክተር አብይ ከአራት ወራት በፊት በዚያን ቀን ከተመለከቷቸው ነገሮች አንዱ በየወህኒ ቤቱ ያሉ ስረኞችን በተመለከተ መልእክት ያስተላለፈ ሙዚቃና መልእክቱን እንደሚጋራ በተለያየ መንገድ የገለጸ ታዳሚ ነበር። ከአራት ወራት በፊት በዚያ አዳራሽ ተገኝተው ከነበሩት የህብረተሰብ ክፍሎች የተወሰኑት በትናንትናውም ስነ ስርዓት ላይ ተገኝተዋል። ሌሎች በርካቶችም ተቀላቅለዋቸዋል። ትናንት በአዳራሹ የነበረው መንፈስም አዲሱ ጠቅላይ ሚኒስትር ለታሳሪዎች ጉዳይና ለሌሎችም ያገሪቱ ችግሮች መፍትሄ እንደሚያመጡ ተስፋ የሰነቀ ይመስል ነበር። የኢትዮጵያ ህዝብ የጣለባቸውን ተስፋ ካለፉት ቀናት እንቅስቀሳዎች መረዳታቸውን የገለጹት ጠቅላይ ሚኒስትሩም አደራውን እንደሚወጡ ቃል ገብተዋል።
ባለፉት ጥቂት ቀናት ውስጥ ተስፋ የሰነቃችሁ፣ ብሩህና የተሻለ ቀን እንደሚመጣ እምነት ያሳደራችሁ የሀገሬ ልጆች ተስፋችሁን እንዲሆን ምኞታችሁ እንዲሰምር ከቃላት ባለፈ በተግባር አደራችሁን ለማክበር ከመቼውም ጊዜ በላይ በትጋት እንደምንሰራ ላረጋግጥላችሁ እወዳለሁ።
በሚሊኒየም አዳራሽ የነበሩ የተለያዩ የህብረተሰብ ክፍሎች ተወካዮች ለአሜሪካ ድምጽ በሰጡት አስተያየት አዲሱ ጠቅላይ ሚኒስትር ባለፉት 27 ዓመታት የነበረውን አካሄድ እንደሚቀይሩ ለውጥም እንደሚያመጡ ተስፋቸውን ገልጸዋል። የፋሽን ዲዛይነር መሆኗን የገለጸችው ሴና ኬቤኬ ግርማ ንግግሩን ከተከታተሉት አንዷ ናት።
ሁሉም ሰው የራሱ ስብዕና አለው። ፓርቲ ቢሆንም እዛ ፓርቲ ውስጥ የሚመራው ሰው፣ ነገሮችን የሚያካሂደው ሰው ፐርሰናሊቲ ወይም ስብዕና ራሱ የራሱ ድርሻ አለው ብዬ አስባለሁ። ያው ብዙ ሰዎች ጉልቻ ቢለዋወጥ በጣጣፍጥም አይነት ነገር ውስጥ ገብተዋል። እኔ ግን የሬሳቸው ፐርሰናሊቲ ጥሩ እንደሚሆን ተስፋ አደርጋለሁ።
ዮናስ መኩሪያ የኢትዮጵያ ካይዘን ኢንስቲትዩት ሰራተኛ ናቸው።
በዋናነት ሀገራችን ያለችበትን ያሳለፍነውን ችግር እናውቃለን። ለዛ ደግሞ ሁላችንም አሁን ጥላቻን፣ ቂምን፣ በቀልን ትተን አንድ መሆን እንዳለብንና አንድ ስንሆን ደግሞ የማንሻገረው ችግር የማናልፈው ችግር እንደሌለ ያስቀመጡበት መንገድ በጣም ደስ ብሎኛል።
በግል ስራ ላይ የተሰማራችው መቅደስ ግዛው ተመሳሳይ ሀሳብ አንጸባርቃለች።
ሰላምን ያመጡልናል ብዬ የማስበው ህዝቡንም ያረጋጉት በአንድነት የሚያምኑ ስለሆኑ እኔ በጣም ልዩ ስሜት ነው ያለኝ። እንደውም ቀደም ብዬ ነው እንትን ካልኩበት በፊት የተገኘሁት።
እዚህ የተገኘሽ ስነስርዓቱ ላይ ምልክቶች የተሻለውን ሰላም ያመጡልናል፣ አንድነት ያመጡልናል ብለሻል። አሁን ባለፉት ጥቂት ቀናት እነዛ ምልክቶች የታዩ ነው?
በደንብ እየታየ ህዝቡ በአንድነት ነው፣ በቃ በፍቅር ነው የተቀበላቸው። ማንም ታክሲ ውስጥ የምንሄድ ያለንበትም የስራ ቦታም ሁሉም ቦታም በቃ በጣም ደስ በሚል ሁኔታ ነበር እየተቀበሉ ያሉት።
ቤዛዊት ደረሰ ትምህርቷን ያጠናቀቀች ወጣት ናት። በአዲሱ ጠቅላይ ሚኒስትር ላይ የተለየ ተስፋ መጣሏን ትናገራለች።
የሚወስናቸው ውሳኔዎች በዛ ከዚህ ቀደም በነበሩት አመራር ላይ ጥሩ ስራ
በነበሩበት ኃላፊነት
ላይ ጥሩ ስራዎችን ሲሰሩ ቆይተዋል። ይሄ ደግሞ ተመራጭ አድርጓቸዋል። ወጣቱም ደግሞ ተስፋ ይጣለበት። ዶክተር አብይ አህመድ የነበረው አቋም በጣም አሪፍ ስለነበረ በጠቅላይ ሚኒስትርነት መቶ ደግሞ ቋሚ የሆነ ስራዎችን ይሰራ ብለን ስላሰብን ነው።
ሌላዋ አስተያየት ሰጪ ሀያት ቦርጊቾም የጓደኛዋን ሀሳብ ትጋራለች።
ተስፋ ሰጪ ነገር ያየውባቸው አንደኛ ነገር ከዚህ ቀደም ሰላም አልነበረም በሀገሪቱ ውስጥ። ነገር ግን በተመረጡ በሳምንታት ውስጥ በየክልሉ እየዞሩ ሰላምና መረጋጋትን ማስፈናቸው በራሱ ትልቅ ነገር ነው ብዬ አስባለሁ። ስለዚህ ይሄ ደግሞ ለሀገሪቱ ለወደፊት ሰላምና መረጋጋት እንዲኖር ያደርጋል ብዬ አስባለሁ።
በግል ስራ ላይ የተሰማሩት አቶ እውነቱ አበራም በርካታ ህዝብ ከአዲሱ ጠቅላይ ሚኒስትር ጎን እንደሚሰለፍ ይናገራሉ።
ያለምንም ጥርጥር መላ ኢትዮጵያውያን ከኔ ጀምሮ አሰላለፉ የእውነት ከምር ከልብ እንደሆነ በሙሉ ፐርሰንት ሳንጠራጠር ነእተን እየተከታተል ነው። ደግሞም የኢትዮጵያ አምላክ ያደርገዋል።
ህዝቡ የጣለባቸውን አደራ ተስፋ ይወጣሉ ነው እያሉኛሉ።
በእርግጠኝነት ምንም እንኳን እሳቸው አንድ ግለሰብ ናቸው፣ ነገር ግን ኢትዮጵያውያን ከህፃን እስከ አዋቂ እስከ አዛውንት ከጎናቸው የተሰለፈ መሆኑ በሙሉ ልብ ላረጋግጥላቸው ወዳለሁ።
በዚያው በሚሊኒየም አዳራሽ ያነጋገርኩት ባየታከለም አስተያየቱን አካፍሎኛል።
ከእሳቸው ለየት ያለ ነገር የሚጠበቀው እንግዲህ እሳቸው ከአሁን በፊት በነበራቸው ፖዚሽን ያሉ ችግሮችንም የበለጠ ውሳኔ እየሰጡ አቅጣጫ እየሰጡ ለማስተካከል የበለጠ አቅም ይፈጥርላቸው አሁን ያሉበት ፖዚሽን ነው። ስለዚህ አሁን በድርጅቱም ውስጥ ያሉ ችግሮችን፣ በሀገሪቱም ውስጥ ያሉ ችግሮችን እሳቸው በሚፈልጉት መልኩ በተሻለ ሁኔታ ሀገሪቱን ይመራል የሚሉ ካቢኔ በማዋቀር ጭምር ቃል የገቡትን ነገር ያው በተግባር ያሳያሉ የሚል እምነት አለኝ እኔ ማለት ነው።
በሚሊኒየም አዳራሽ ያነጋገርኳት ሄለን ኃይሉም የጠቅላይ ሚኒስትሩ የመጀመሪያ ጥቂት ቀናት ተስፋ ሰጪ መሆናቸውን የምትናገረው
ያው ያው ተረቱን ላውራ አላቅም። ከፍትፍቱ ፊቱ የሚባለው ነገር አለ። ቀድሞ ሲገቡ እናቶችን፣ ወጣቶችን፣ ሴቶችን በንግግራቸው በቃ ወኔ ሰጥተው ስለገቡ፣ በተለይ ደግሞ ወጣቱ ስንወለድም ኢትዮጵያንም ስንሞትም ኢትዮጵያዊ ብለው በሙሉ ወኔ ወጣቱም ሴቱም እናቱም ሁሉም እንዲነሳሳ አድርገው ስላረጉ የሆነ ወደፊት በቃ ብሩህ ነገር ነው የታየን ተስፋ።
በኦሮሚያ ክልል የመንግስት ሰራተኛ መሆናቸውን የተናገሩት አቶ አስፋው ገለታ አዲሱ ጠቅላይ ሚኒስትር ያገኙት ተቀባይነት ከፍተኛ ነው ይላሉ።
እኔ ደስ የሚለኝ ደግሞ የበፊቱን ቅሬታችንን ትተን አሁን በአዲስ መልክ ወደፊት እንቀጥል ያሉ ስለሆነ የኢትዮጵያ ሕዝብ ደግሞ ቅሬታ አይፈልግም። በጣም ጥሩ ሕዝብ ነው። ሕዝባችን በጣም ደግ መልካም ሕዝብ ነው። ለዚህም ነው እስካሁን ድረስ ሲያገር የቆየችው እንጂ እንደ ጥሩ አመራር ኖሮትም አይደለም። ይሄ ሁሉ መልካም አስተዳደር ሲጠፋ፣ ሕዝብ ሲገደል፣ ተማሪ ሲሞት፣ ሕዝብ ሲያልቅ ህዝቡ አሁን ዝም ያለው በጣም መልካም ህዝብ ስለሆነ ነው። ስለዚህ ይህ ህዝብ ከዚህ ሁሉ አሁን ደግሞ አንድነትን አንግቦ የተነሳውን ሰው በጣም ይደግፋል። እኔ አሁን እንዲያው እንትን ተሰጥቷቸው ውጡ ቢባል የኢትዮጵያ ህዝብ በሙሉ ይጨፍራል ብዬ ነው የምገምተው። በተለይ አሁን ይሄ አስቸኳይ ጊዜ አዋጁ ቢነሳ ህዝቡ እንዳለ እንደምነሳና እንደምጨፍር ነው የምታየ።
ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት በሚሌኒየም አዳራሽ ባደረጉት ንግግር ላይ ተጨማሪ አስተያየቶችን ይዤ በሌላ ዘገባ እመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁኝ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ጥያቄያቸው የማንነት እንጂ የልማት አይደለም ሲሉ በቅርቡ ከእስር የተፈቱት የወልቃይት የአማራ ማንነት ጥያቄ አቅራቢ ኮሚቴ አባል አቶ አታላይ ዛፌ ለአሜሪካ ድምፅ ገለጡ። ጠቅላይ ሚኒስትር አብይ አህመድ ወደ መቀሌ ተጉዘው ከህዝብ ጋር ባደረጉት ውይይት ላይ የወልቃይትን የአርማጮ ጥያቄ የልማት መሆኑን በመናገራቸው አዝነናል ነው ያሉት። ጽዮን ግርማ ማምሻውን አቶ አታላይን አነጋግራ ተከታዩን አጠናቅራለች።
እኔ አታላይ ዛፌ እባላለሁ። የተወለድኩበት ሀገር ወልቃይት ነው። ወልቃይት ብዙ ነው አካባቢ ስለሚያካብል ካልን ወልቃይት ቃብቲያ አየሳ ኪዳነ ምህረት ይባላል። ቀበሌ ገበሬ ማህበሩ እዛው ነው ተወልጄ ያደግኩት፣ መራን ያደግኩት። አሁን እድሜ ወደ 56 እየገባው ነው።
አቶ አታላይ በጣም እናመሰግናለን። ዛሬ እንግዲህ ጋበዝኖት አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ መቀሌ ተጉዘው ከመቀሌ ከተማ ነዋሪዎች ጋር ለውይይት አድርገው ነበረ። በውይይቱ ጥያቄና መልሶችም ነበሩ። በዛ መካከል እንግዲህ ከተሳታፊዎች በተነሱ ጥያቄዎች ምላሽ በሚሰጡበት ወቅት የወልቃይትን ጉዳይ አንስተዋል። ወልቃይትን በተመለከተ ባለፈው 2 ዓመት ውስጥ በጣም በርካታ ጉዳዮች ተከስተዋል። በዛም ምክንያት ታስራችሁ ነበር፣ አሁን የተፈታችሁት እና እስቲ እንደው ጠቅላይ ሚኒስትሩ ይህንን በተመለከተ የተናገሩትን ላሰማዎት እና የእርሶን አስተያየት እንውሰድ።
ከዲያስፖራ ጋር ተያይዞ የተነሳው ዲያስፖራ ጋር በተደጋጋሚ ለመወያየት እድል አግኝቻለሁ ከዚህ በፊት። እውነት የምነግራችሁ 99% ዲያስፖራ በጣም ሀገሩን የሚወድና የሚቆረቆር ነው። ትልቁ ችግር የዲያስፖራ የኢንፎርሜሽን ምንጭ ፌስቡክ ነው፣ ሶሻል ሚዲያ ነው። ከዛ ይሰማና እውነት ያለቅን መስሎት የተባላን መስሎት በዛ ስቃይ ውስጥ ባገኘው አጋጣሚ ሰላም ማውረድ ሳይሆን ነዳጅ መጨመር ይሆናል ስራው። ያ እንዲቀር እኔ የምመኘው ወልቃይት አካባቢ አርማጮ አካባቢ ያሉ በዚህም በዛም ያሉ ዲያስፖራዎች ወደ ሀገራቸው እንዲመጡ ነው። መጥተው እንዲያዩት ህዝቡን፣ የህዝቡን ኑሮ እንዲያዩት፣ የህዝቡን ችግር እንዲያዩት። ህዝቡ እያለ ያለው ትምህርት ቤት፣ ጤና ጣቢያ፣ መንገድ፣ መብራት፣ ከዚህ ውጭ ያለው አጀንዳ የህዝብ አጀንዳ አለመሆኑን ሲያውቁ፣ ብዙዎቹ ሳያውቁ የሚደናገሩት ከህዝብ ጋር ይሆናሉ የሚል እምነት አለኝ። መፍትሄው ምንድን ነው? መታችሁ እዩ ነው። መታችሁ ህዝባችሁ ያለበትን እዩ። ህዝብ ህዝብ ነው። የትግራይ ይሁን የአማራ ይሁን ለውጥ የለውም። የደላው ህዝብ በዚህም የለም በዚያም የለም። ሁለቱም ችግርተኛ ህዝቦች ናቸው። ሁለቱም ውሃ ጠማን እያሉ ያሉ ህዝቦች ናቸው። ይህን ማገዝ ነው የሚፈለገው የሚያስፈልገው እንጂ ይህን ማጣላት ተገቢ አይደለም።
አቶ አታላይ እንደሰሙት ጠቅላይ ሚኒስትር ዶክተር አብይ አህመድ ካነሷቸው ጉዳዮች አንዱ የዲያስፖራ የመረጃ ምንጭ ማህበራዊ ሚዲያ ነው ብለዋል። ከዛ አስከትለው ያሉት የወልቃይትና የአርማጭሆን ጉዳይ በተመለከተ ብለዋልና ለዲያስፖራውም ሆነ በአጠቃላይ ለህዝቡ የወልቃይትን ጉዳይ በተመለከተ የመረጃ ምንጩ ማህበራዊ ሚዲያ ነው።
አመሰግናለሁ። የተከበሩ ጠቅላይ ሚኒስትር አብይ አህመድ ያቀረቡት ሐሳብ በመጀመሪያ ክቡር ጠቅላይ ሚኒስትር የተመረጡት አገር ውስጥ ላለው ህዝብ ለመምራትና የአገር ውስጥ ያለው ህዝብ ለማነጋገር ያለውን ሁኔታ ለመረዳት ይመስለኛል በመጀመሪያ መሆን የነበረበት። እንደገና ይሄ በቢሮቸው ያለ በተለያዩ ጠቅላይ ሚኒስትር እንግዲህ ወደ 3 ጠቅላይ ሚኒስትር ምን እንኳን ማውቃቸው ሰነዳችን እዛው ቢሮቸው ያለ እሱን አልፈው መጥተው ግን አሁን ስለ ዲያስፖራ ነው እየተናገሩ ያለ። የኢትዮጵያ ህዝብ እዚህ እየጮኸ ያለበት፣ የአማራ ህዝብ እየጮኸ ያለበት፣ የአርማጭሆ የወልቃይት ህዝብ እየጮኸ ያለበት ጉዳይ በግልጽ በሰነድ የተቀመጠ እኮ ነው። ስለዚህ የማህበራዊ ሚዲያ የፌስቡክ የምን የሚባለው ይሄ በየጊዜው አሁንም እነሱ ያሉት ይሁን ያላሉት ይሁን ይሄ ሊጻፍ ይችላል። ማህበራዊ ሚዲያ ምን ጊዜም ይናገራል። ይሄ ተለመደ አሁን የምናውቀው ነገር ነው። ነገር ግን የወልቃይት ጉዳይ ዛሬ የተጀመረ ፌስቡክ ሲጀመር የተጀመረ አይደለም። ሊረዱልን የሚገባው ከ1972 ዓመተ ምህረት ጀምሮ እስከ 83 ከ84 ጀምሮ እስከ 2008 በወልቃይት ህዝብ ላይ ያለው በልዩነት እየደረሰ ያለው በህወሓት እየደረሰ ያለው በደል ወልቃይት ትግራይ ነው አይደለንም፣ አማራ ነን፣ ህገ መንግስታዊ መብታችን በደንብ ይታይልን። ወልቃይትን ህዝብ ወርደው አነጋግረውት ከሆነ የወልቃይት ህዝብ ይሄን ብሎ ከሆነ ልማታዊ ጥያቄ፣ የመልካም አስተዳደር ጥያቄ ሊሆን ይችላል። ህዝቡን ወርደው አይደለም እኛ የተወከልነው እንኳ ህዝብ በ50 ሺህ ህዝብ ድምፅ ተፈርሞ ተወክለን ማዕከላዊና ቅሊንጦ ታስረን የተፈታን ሰዎች ወኪሎቹ እያለን እኛን እሺ ደግሞ አናስፈልግ ብለው ከሆነም አናስፈልግ ከሆነም የወልቃይትን ህዝብ ወርደው መቼ ቀን አነጋግረውት ነው? የወልቃይት ህዝብ እኮ በዲያስፖራ ተወክሎ አይደለም የሚኖረው። ዲያስፖራው ለራሱ ተሰዶ መኖሪያ አጥቶ ከሀገሩ ለቆ ተፈናቅሎ የኖረ ነው። አገሩን እየናፈቀ አገሩ መምጣት እየፈለገ ግን የእኛ መታሰር የእኛ መታፈን የእኛ መገደል የእኛ መሰደድ የእኛ መደብደብ እያየ እንዴት ብሎ ነው ወደ ሀገር ውስጥ የሚመጣው?
አቶ አታላይ እንግዲህ እንዳሉት ጥያቄው እዛው ኢትዮጵያ ውስጥ ካለን እዛው ወልቃይት ካለንና ከወልቃይት ተወላጆች የቀረበ የተነሳ ጥያቄና ረጅም ጊዜ የሆነው ነው እንጂ ከዲያስፖራ ወደ እኛ የመጣ አይደለም ነው ጠቅላይ ሚኒስትሩ አያይዘው ወደ ጥያቄው አይነት ደግሞ አያይዘዋል እንደሰሙትና የጥያቄው አይነት የማንነት ጥያቄ አይደለም። የጥያቄው አይነት የልማት ነው። የውሃ፣ የመንገድ፣ የመብላት ጥያቄ ነው፣ የመልማት ጥያቄ ነው። በሁለቱም አካባቢዎች ድህነት አለ እያሉ ነው። እንደዚህ አይነት ጥያቄዎች የሉም? እንደዚህ አይነት ጥያቄዎች ተያይዘው አልተነሱም?
እንደዚህ አይነት ጥያቄ አልተነሳም። ያልተነሳበት ምክንያት በግልጽ ማስቀመጥ እችላለሁ። የወልቃይት ሕዝብ የአማራ ብሔርተኝነት የማንነት ጥያቄ አማራ ነን፣ አማራ እያለን ታፍነናል፣ በህወሀት ያለው ቀንበር ይነሳልን፣ ይሄ አማራ አይደለህም ብለው አሁን እየገረፉን እያሰሩን ያለ እሱ ይነሳልን ያለ እንጂ መንገድ፣ ጤና ጣቢያ፣ ሌላው ነገር እኮ መላ ኢትዮጵያ ህዝብ የሚጠይቀው ጥያቄ እኮ ነው። ኖርማል ነው ወይስ እኛ ጭንቅላታችን ልክ አይደለም ማለት ነው? ይህን ስንጽፍ ስለ ማንነት ስንጽፍ ስለ ማንነት ህዝባችን ሲጠይቅ ማንነት ማለት መንገድ እኮ አይደለም። ማንነት ማለት አሁን መተንተን ባያስፈልግ እነሱ ህገ መንግስቱ በእጃቸው ነው ያለ፣ አውጥተው ማየት ይችላሉ። ስለዚህ ማንነት ከመንገድ ጋር አይያያዝም፣ ከጤና ጣቢያ ጋር አይያያዝም፣ ከሌላ ሌላ ትምህርት ቤት ጋር አይያያዝም። እየተማረ እኮ ነው ያለ ህዝቡ። ግን ሲማር ምንድን ነው እየተባለ ያለ? አማርኛ አትማርም፣ በትግርኛ ነው የምትማረው፣ የምጽፈው በትግርኛ ነው እየተባለ አማራ እያለ ሰርግ ሆኖ ለቅሶ ሆኖ መግለጽ የፈለገውን ማንነቱን በአማርኛ አትችልም ተብሎ ታፍኖ ተከልክሎ እየኖረ ነው ያለ። ማንነት ጥያቄና ወይም በእጃቸው ያለ ሰነድና አሁን የሚናገሩት ንግግር በምን አይነት አመለካከት በምን አይነት አስተሳሰብ ህዝቡን እየለኩትና እያዩት እንዳለ ለማንም አይደለም። ይሄን ቶ ለህሊናቸው ነው። ህሊና ራሱ ከሳሽ እኮ ነው። ምን ተናግረው ነው የሚተኙት? ምን ተናግረው ነው የሚያርፉት? ምን ተናግረው ነው የሚረኩት? ማንን ለማስደሰት ማንን ለማስከፋት ነው ይሄ የሚናገሩት? ይሄ እኮ ኢትዮጵያዊ በኢትዮጵያ ደረጃ አገር እየመሩ ህዝብ እየመሩ ያሉ ሰው እኮ ናቸው። ይሄ እኮ እንደ ግለሰብ እንደነ እኮ አይደለም። እኔ እኮ አንድ ተመሪ እኮ ነኝ አሁን የምናገረው። ነገር ግን እንደው ለሌላው ህጉን ሲያስቀምጠውታል በእጃቸው ነው ያለ ላይ ይሉኛል፣ ሰው ይሰማዋል፣ ይሄን ምን ይለዋል ህዝቡ ብለው ትንሽ እንደው ትንሽ አያስቡም? ዲያስፖራው ይጠየቅ እስኪ፣ እንገናኝና ይጠየቅ እስኪ ዲያስፖራው፣ የኢትዮጵያ ህዝብ ይስማው እስኪ ዲያስፖራው። እኛ ከሆነ ባልሆነ ነገር የቀሰቀስ ነው ወይስ ከሆነ ባልሆነ መንገድ የቀሰቀሰን? በምንኖርበት ተወልደን ባደግንበት ሀገር መኖር አልቻልንም። በር ተሰብሮ እየታፈነ ያለ የወልቃይት ህዝብ ነው፣ የአርማጭሆ ህዝብ ነው። እየተወሰደ እየጠፋ ያለ የአርማጭሆ ህዝብ ነው። ምን ስላለ አማራ ነኝ ወልቃይት አማራ ነው ስላለ ያ ሁሉ በተለያየ ቦታ በአማራ ክልል ያለቀው የረገፈው ወጣት ምን ሲል ነው? ሲሰርቅና ሲቀጥፍ ጋንጃ ሲመጣ እኮ አይደለም፣ ወልቃይት አማራ ነው ስላለ ነው እንጂ መንገድ አልተሰራም። ሌላ መንግስት ባጀት ይይዛል፣ በሚያስፈልገው ጊዜ አጭርና ረጅም እቅድ ይዞ የሚሰራው ስራ እኮ ነው። ይሄ እኮ ለኢትዮጵያ ህዝብ መነገር መቅረብ የማይገባው ለአንድ ቀበሌ እንኳን መቅረብ የማይገባው ንግግር እኮ ነው እየቀረበ ያለ።
ታላይ እንግዲህ አሁን ጠቅላይ ሚኒስትሩ ያሉት የህዝቡ ጥያቄ የልማት ጥያቄ ነው፣ የማንነት ጥያቄ አይደለም ነው። እርስዎ ደግሞ ብዙ የቆየንና በመንግስት መስሪያ ቤቶችም ጭምር በደብዳቤ ገብቶ የሚገኝ ጥያቄያችንን ነው እያሉ ነው። ይሄንን ሁኔታ ጠቅላይ ሚኒስትሩ እንዲረዱትና የእናንተን ሀሳብና የእሳቸውን ሀሳብ አገናኝቶ ለማስታረቅ ወደፊት ምን ቢደረግ ወይም ምን ሁኔታ ቢፈጠር ልንሰማ እንችላለን ይላሉ?
እኛ የምንሰማው መጀመሪያ ለመስማት ዝግጁ የሆነ ልብ እንፈልጋለን። ከዛ በመቀጠል ፌዴሬሽን ምክር ቤት 2008 መጋቢት 27 ቀን ለትግራይ መንግስት የወልቃይትና የጠገደ የማንነት ጉዳይ ጥያቄው እንዲመለስ ወደ እናንተ መልሰነዋል ብሎ የጻፈው ደብዳቤ በእጃችን አለ፣ ማስረጃችን። አሁን ጠቅላይ ሚኒስትር እሱን አይተውታል አላዩትም? እሱ ተከድኖባቸዋል ወይስ ተገልጦ አይተውት እየካዱት ነው? ይሄ በዚህ ማስረጃዎቻችን ቢታዩ፣ ሰነዶቻችን ቢታዩ፣ በፌዴሬሽን ምክር ቤት ብቻ አይደለም ለጠቅላይ ሚኒስትር ቢሮ ጠቅላይ ሚኒስትር የነበሩት አቶ ኃይለማርያም ደሳለኝ እያሉ አስገብተናል። ኦሮሚያ ክልል ቢሮ እንኳ ወስደን አስገብተናል። ደቡብ ክልል ወስደን እዛው አዲስ አበባ የሚገኘው ቢሮቸው አስገብተናል። ብአዴን ለብአዴንም ባህር ዳር ወስደን አስገብተናል። መቀሌ ወስደን አስገብተናል። ሁመራ ወስደን አስገብተናል። ሰጥተናቸዋል። በእጃቸው ተቀብለው አይተውታል። ስለዚህ ይሄ ለማዳፈን መሞከር ማለት ምን ለማለት እንደፈለጉ አናውቅም። ስለዚህ ሰነዶቻችን ማስረጃዎቻችን ናቸው። የታሰርንበት ጉዳይ ማስረጃችን ነው። የሞቱት ወንድሞቻችን ማስረጃ ናቸው። የታሰሩት ወገኖቻችን እስካሁን ያልተፈቱ ማስረጃዎቻችን ናቸው እንጂ ዲያስፖራ ለእኛ ማስረጃ አይደለም። ሲመረው ሲከፋው ተሰዶ ከሀገር የወጣ ነው። በትክክል ማነጋገር ከፈለጉ እሱን እንደ ዲያስፖራ ያነጋግሩ። እኛም ደግሞ እንደ ነዋሪ መታወቂያ ይዞ እንደሚኖር እንደ አንድ ዜጋ ብሔሩ እንደተነጠቀ ሰው በሀገራችን እያለን ኢትዮጵያዊ እስከማይመስለን ድረስ ራሳችን እያሰቃዩን ያለው ነገር ቀርበው ከእኛ ጋር መነጋገር የሚችሉ ከሆነ እንዲያው ለመቅረብ የሚያቀርቡን ከሆነ ቀርበን እንደሚነጋገር ዲያስፖራውን ለራሱ ያናግሩት፣ ቢፈልጉ ቀላቅለው ያናግሩት። ያኔ እንናገርና ሰነዳችን ይታይና ያሳለፍናቸው የጠፋው የሆነው ነገር ሁሉ ይታይና ከዛ በኋላ የሚሉትን ነገር ማለት ይችላሉ። ቀድሞ ወደዚህ ድምዳሜ መምጣታቸው ግን ለእኛ ቅር ብሎና።
አቶ አታላይ ዛፌ እንግዲህ ካለን ሰዓት አንጻር እዚህ ላይ እናብቃና ከዚህ ቀደምም እናንተን ባነጋገርንበት ወቅት ወደ ጉዳዩ ላይ ካሁን ድረስ ተመልሰን በውይይት አልመጣንም። ምክንያቱም በጣም ብዙ ወገኖችን በዚህ ጉዳይ ላይ አብረን እኩል ማነጋገር ስላለብን ለዛሬ እንግዲህ ጠቅላይ ሚኒስትሩ የሰጡት አስተያየት ላይ ተሞር ክዘው አስተያየቶትን ስለሰጡን በጣም እናመሰግናለን። እግዚአብሔር ይስጥልን።
አመሰግናለሁ።
አመሰግናለሁ ጽዮን ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የኬንያ ምርጫ ቦርድ ኮሚሽነሮች ሥራቸውን መልቀቃቸውን ዛሬ አስታወቁ። ኮሚሽነሮቹ ይህን ውሳኔ ያሳለፉት ምርጫ ቦርዱ ተአማኒነት ጎድሎታል በሚል ሰበብ ሲሆን የኬንያ ምርጫ ቦርድ ዋና ሥራ አስፈጻሚ ኢዝራ ችሎባ በቅርቡ ከኃላፊነት መታገዳቸውም አግባብ አለመሆኑን ተሰናባቾቹ አመልክተዋል። የኬንያ ምርጫ ቦርድ ኮሚሽን ጽሕፈት ቤት ኃላፊ ዋፉላ ቼቡካቲ ስለ ጉዳዩ በቅርቡ መግለጫ እንደሚሰጡም የምርጫ ቦርዱ በትዊተር አስታውቆ ነበር። ገልሞ ዳዊት ከናይሮቢ ተጨማሪ አለው።
የኬንያ ምርጫ ባለፈው ነሐሴ 2009 ቢጠናቀቅም በአገሪቱ ምርጫ ቦርድ ውስጥ የሚታየው አለመረጋጋት ግን አሁንም ቀጥለዋል። ዛሬ 3 ያገርቱ የምርጫ ቦርድ ኮሚሽነሮች በምርጫ ቦርዱ ታማኝነት ጠፍቷል ሲሉ አላፍነታቸው መልቀቃቸውን ይፋ አድርገዋል። ካላፍነታቸው እንደለቀቁ ያስታወቁ ኮሚሽነሮች ምክትል ኮሚሽነር ኮኒንጋ ታማይና ማርግሬት ሞቻኛና ፖል ኩርጋት ሲሆኑ አሁን የምርጫ ቦርዱ ኮሚሽን አላፊ የሆኑት ዋፍላች ቡካቲ ኮሚሽኑን የመብራት ብቃት ያላቸውም ሲሉ ኮንነዋቸዋል። ሶስቱን ኮሚሽነሮች ወክለው መግለጫ የሰጡት ኮሚሽነር ማርግሬት ሞቻኛ በምርጫ ኮሚሽኑ ኮሚሽነሮች መካከል ክፍፍል እንዳለ ይናገራሉ።
It must be known that the commission operates as a single unit. There should never be an us versus them. A failure by any part of the units of the commission, it is considered view, is a failure of the entire commission.
የምርጫ ኮሚሽነሮች ስራቸውን እንደ አንድ አካል ማራመድ እንዳለባቸው መታወቅ አለበት። ምንም በእነሱ መካከል ልዩነት መፈጠር የለበትም። በጽፈት ቤቱና በሰብሳቢው መካከል የሚደረግ ክፍፍል የግል እንዲሁም የኮሚሽኑ ሁሉ ውድቀት ነው። የ2017ቱ አገር አቀፍ ምርጫ ፈተናዎች የምርጫ ኮሚሽኑ ራሱን እንዲመረምርና ጥሩ ተመክሮዎችን እንዲያገኝበት የሚያረጉን ነበሩ። ነገር ግን አሁንም ተቋሙ ስራውን ለመስራት ብቁ አይደለም። ውሳኔዎች በግምት ነው እየተላለፉ ያሉት። የኮሚሽኑ ሰነዶችም ለግል ጥቅም ሲባል አላግባብ እየተለቀቁ ነው። ነገር ግን ኮሚሽነሮች ለተሰየሙት ስራ ብቻ ነበር መስራት የነበረባቸው።
ሚስስ ማርግሬት አክለው የኬንያ ምርጫ ኮሚሽነር ዋፍላች ቡካቲ ኮሚሽኑን በትክክል መምራት ባለመቻላቸው በኮሚሽኑ ኮሚሽነሮች መካከል መተማመን እንደጠፋም አንስተዋል። ሌላው ሶስቱ ኮሚሽነሮች አላፍነታቸው እንዲለቁ ያስገድደው የኬንያ ምርጫ ቦርድ ስራ አስፈጻሚ ኢዝራ ቸሎባ ከኮሚሽኑ መታገድ ነው። የሀገሪቱ የምርጫ ቦርድ ኮሚሽነር ዋፍላች ቡካቲ ስራ አስፈጻሚውን ቸሎባ ለምርጫ የተመደበውን 250 ሚሊዮን የኬንያ ሺሊንግ አላግባብ አባክነዋል በሚል ለሶስት ወር አሁን አግደዋቸዋል። በዚህም የኬንያ መንግስት በሚስተር ቸሎባ ላይ ምርመራ እያካሄደባቸው ነው። ይህም ሆኖ የምርጫ ኮሚሽኑ ስራ አስፈጻሚ ኢዝራ ቸሎባ ከእስራኤ አላግባብ ነው የታገድኩት በሚል ለፍርድ ቤት አቤት ብለዋል። የኬንያ ከፍተኛ ፍርድ ቤት ግን አቤቶታቸውን ውድቅ አድርጓል። ዛሬ ከአላፍነታቸው የለቀቁ ኮሚሽነሮች የሚስተር ቸሎባ መታገድ የምርጫ ኮሚሽኑን ህግና ደንብ የጣሰ ነው ሲሉ ውሳኔውን ነቅፈዋል። የሶስቱ ኮሚሽነሮችን ስራ መልቀቅ አስመልክተው የኬንያ የምርጫ ቦርድ በቅርቡ ዝርዝር መግለጫ እንደሚሰጥ በትዊተር ጽሑፉ ይፋ አድርጓል። የኬንያ የምርጫ ቦርድ 6 የምርጫ ኮሚሽነሮች ያለው ሲሆን በቅርቡ በታገዱ ዋና ስራ አስፈጻሚው ላይ ያሁኑ ሶስቱ ኮሚሽነሮች ሲጨመሩ ሁለቱ ብቻ ስራ ላይ ይቀራሉ። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ወደ ተከታዩ መጽሔት ርዕስ እንሻገራለን። ወዲህ ወደ ዩናይት ስቴትስ ይመልሰናል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ለፕሬዚዳንትነት የሞራል ብቃት የላቸውም ሲሉ የፌዴራሉ ምርመራ ቢሮ የቀድሞው ዲሬክተር ጄምስ ኮሜ ተናገሩ። ፕሬዚዳንቱ ፍትህን ለማስተጓጎል ስለመሞከራቸውም አንዳንድ ማስረጃ አለ ሲሉ ነው የከሰሱት። ጄፍ ክለስተር ያጠናቀረውን የዚህን ዘገባ ዝርዝር ስሳ በላቸው ይዛ ቀርባለች።
የፌዴራሉ ምርመራ ቢሮ የቀድሞ ዳይሬክተር ጄምስ ኮሚ የጻፉት ከፍ ያለ ታማኝነት ብለው የሰየሙት መጽሐፍ በዚህ ሳምንት አንባቢ እጅ ከመግባቱ ቀደም ብለው ኤቢሲ ከሚባለው የዜና አውታር ጋር ትላንት ባደረጉት ቃለ ምልልስ ከኃላፊነታቸው ከመባረራቸው በፊት ከፕሬዝደንት ትራምፕ ጋር በግል ያደረጓቸውን ንግግሮች አስታውሰዋል። ሚስተር ኮሚ በተጨማሪም ባለፈው ፕሬዝደንታዊ ምርጫ ሂደት ውስጥ ሩሲያ ገብታበታለች ስለሚባለው ጣልቃ ገብነትና ያኔዋ ፕሬዝደንታዊ እጩ ሂለሪ ክሊንተን የውጭ ጉዳይ ሚኒስትር በነበሩ ጊዜ በሚስጥር መያዝ ይገባቸው የነበሩ የመንግስት መረጃዎችን በግል ኮምፒውተር ማደራጃቸው ስለማስተናገዳቸውም ተናግረዋል ኮሚ። ኮሚ ከኤቢሲ ጋር ያደረጉት ቃለ ምልልስ ከተሰራጨ ከሰዓታት በኋላ ባስተላለፉት መልእክት ኮሚ ጠማማይቱን ክሊንተን ነጻ ለማውጣት ረቂቅ ያወጣው እርሷን ከማናገሩ ከረጅም ጊዜ በፊት ነበር ብለዋል ትራምፕ። ትራምፕ ለፕሬዝደንትነት ብቃት የላቸውም ብለው ያስቡ እንደሆነ ኮሚ ተጠይቀው አዎ ብለዋል። ነገር ግን በአእምሮ ጤና ምክንያት አለመሆኑን አመልክተዋል።
I don't buy the stuff about him being mentally incompetent or early stages of dementia. A person who sees
በአእምሮ ጤና ምክንያት ብቁ አይደሉም ወይም በአእምሮ ጤና ቀውስ የመጀመሪያ ደረጃ ላይ ናቸው የሚባለው ነገር እኔ አልጋራም። በቻርልስቪሉ አጋጣሚ የሞራል መተካከል እንደነበረ የሚያስብ ሴቶችን አንዳች ስጋ ነገር እንደሆኑ አድርጎ የሚቆጥር በትልቁም በትንሹም ነገር ያለማቋረጥ የሚዋሽና ያንንም የአሜሪካ ሕዝብ ያምናል ብሎ በጽናት የሚናገር ሰው የዩናይትድ ስቴትስ ፕሬዚደንት ይሆን ዘንድ ከሞራል አኳያ አይቻለውም።
ኮሚን ለማባረር ፕሬዚደንት ትራምፕ የደረሱበት ውሳኔ ሮበርት ሙለር ልዩ መርማሪ እንዲሆኑና የሩሲያን ጣልቃ ገብነት ጉዳይ እንዲሁም ትራምፕ ፍትህን ለማስተጓጎል ሞክረው እንደሆነ እንዲፈትሹ መሰየማቸውን አስከትሏል። ልዩ መርማሪው እስካሁን የትራምፕን የቀድሞ የዘመቻ ስራ አስኪያጅና ሁለት ረዳቶችን ጨምሮ በ19 ሰዎች ላይ የክስ ዶሴ ከፍተዋል። ፕሬዝደንቱ ልዩ መርማሪውን የማባረር ህጋዊ ችሎታ አላቸው ብሎ ዋይት ሃውስ እንደሚያምን የቤተ መንግስቱ ቃል አቀባይ ሳራ ሃከቢ ሳንደርስ ባለፈው ሳምንት ያሳወቁ ሲሆን ሚስተር ኮሚ በትላንት የኤቢሲ ቃለ ምልልሳቸው ያንን እርምጃ ፕሬዝደንቱ በህግ የበላይነት ላይ ሊሰነዝሩ የሚችሉት እጅግ የበረታ ጥቃት ይሆናል ብለዋል።
ከምሽቱ 3 ሰዓት ከ41 ደቂቃ ነው አሁን አዲስ አበባ ላይ። ከአሜሪካ ድምፅ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ስፖርት ይቀጥላል። አዘጋጅና አቅራቢው ሰሎሞን ክፍሌ ነው።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። ኢትዮጵያዊው አብደላ ጎዳና በትላንቱ የናጋኖ ጃፓን ማራቶን ድል ተቀዳጅቷል። መስፍን አለሙ ደግሞ በፖላንዱ ግማሽ ማራቶን አሸንፏል። በእግር ኳስ የኢትዮጵያ ሴቶቹ ብሔራዊ ቡድን የሊቢያ አቻውን ቀጥቶ ወደ ቀጣይ ዙር አልፏል። ሌሎች ዜናዎችም አሉን። አብራችሁን ቆዩ። እጅግ ቀዝቃዛና ዝናብ የበዛበት 122ኛው የቦስተን ማራቶን አሁን ከመሸ ከሁለት ሰዓት በፊት ተጠናቋል። በዚህም ዛሬ የዩኤስ አሜሪካ ሴቶች ብልጫ አሳይተዋል። ከ33 ዓመታት በኋላም ለመጀመሪያ ጊዜ ድል ተቀዳጅተውበታል። የዚህን እንደ በረዶ የሚቀዘቅዝ አየር ተቋቁማ በአንደኝነት ያጠናቀቀችው አትሌት ዴዚሬ ሊንደን ትባላለች። በ2 ሰዓት 32 ደቂቃ ከ15 ነው ያጠናቀቀችው። ባለፉት 40 ዓመታት ከተመዘገቡት ሁሉ ቀርፋፋው ነው ተብሏል። ባለፈው ዓመት የቦስተንን ማራቶን የሴቶቹን ያሸነፈችው የ37 ዓመት ዕድሜ ያላት ኬንያዊቷ ኤድና ኪፕላጋት እንደነበረች ይታወሳል። በዛሬው የቦስተን ማራቶን ከኢትዮጵያ ታዋቂዎቹ አትሌቶች አሰለፈች መርጊያ፣ ብዙነሽ ዳባ እንዲሁም ማሚቱ ደስቃ ተሳትፈዋል። የወንዶቹን ጃፓናዊው ዩኪ ካዎቺ በ2:10:46 አጠናቋል። በናጋኖ ጃፓኑ ማራቶን በወንዶቹ ድል የተቀዳጀው ኢትዮጵያዊው አብደላ ጎዳና ሲያሸንፍ የመጀመሪያው ጊዜ አይደለም። ባለፉት ቅርብ ዓመታት በባርሴሎና ሁለቴ፣ በቤይሩትና በሚላን ኢጣሊያ አሸንፎ ፖዲየሙ ላይ ደምቋል። የሴቶቹን ያሸነፈችው ጃፓናዊቷ አሳሚ ፉሩዜ ግን በማራቶን ቀድማ ስትገባ የመጀመሪያ ጊዜ ነው። የጃፓን አትሌት በሴቶቹ ማራቶን ለመጨረሻ ጊዜ ያሸነፈችው ከ17 ዓመታት በፊት እንደነበር ይታወሳል። አብደላ ጎዳና ቀድሞ ሲገባ ያስመዘገበው ጊዜ 2 ሰዓት 14 ደቂቃ ከ21 ሴኮንድ ሆኗል። የፉሩሴ ሰዓት ደካማ ነው፣ 2:34:09። ሦስቱም ፖዲየሙ ላይ የወጡት ግን የጃፓን ሴቶች ናቸው። በሎድዝ ፖላንድ የግማሽ ማራቶን መስፍን አለሙ ከኢትዮጵያ በአስደናቂ ሁኔታ በአንደኝነት አጠናቋል። 1:03:17 ነው ጊዜው። የኬንያው ሂላሪ ሜዮ እንዲሁም የኢትዮጵያው አማኑኤል ብርሃኔ ሁለተኛና ሦስተኛ ወጥተዋል። ወደ አዲስ አበባ ስንሸጋገር ሩጫ፣ ውርወራና ዝላይንም የሚያካትተው 47ኛው የኢትዮጵያ አትሌቲክስ ሻምፒዮና ነገ በአዲስ አበባ ስታዲየም እንደሚጀመር ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ገልጿል። የእግር ኳስ ስፖርት ዜናም ይዟል። መቀጠል ትችላለህ ገዛኸኝ።
ከክልሎች ከከተማ አስተዳደሮችና ከ40 ክለቦች የተውጣጡ 1237 አትሌቶች እንደሚሳተፉበት የኢትዮጵያ አትሌቲክስ ፌዴሬሽን ይፋ አድርጓል። የፌዴሬሽኑ ፕሬዝዳንት አትሌት ሻለቃ ኃይሌ ገብረስላሴ በሻምፒዮናው ዙሪያ በሰጠው መግለጫ ለውድድሩ ከሁለት ሚሊዮን ብር በላይ በቂ በጀት የተመደበለትና በዚህም ውድድር በየካታጎሪው አሸናፊ የሚሆኑ አትሌቶች በአህጉራዊና ዓለም አቀፋዊ ውድድሮች ላይ እንደሚሳተፉ አመልክቷል። የዘንድሮው ውድድር በሁለቱም ጾታ ታዋቂ አትሌቶች በጠንካራ ፉክክር የሚፈተኑበትና አዳዲስ ፊቶችንም በአሸናፊነት የምናይበት አጋጣሚ እንደሚሆንም እምነቴ ነው ሲል ሻለቃ ኃይሌ አክሎ ገልጿል። በተለያዩ የውድድር ዘርፎች ለስድስት ቀናት በሚቆየው ዓመታዊ የኢትዮጵያ አትሌቲክስ ሻምፒዮና 500 ሴትና 737 ወንድ አትሌቶች ይሳተፋሉ። በእግር ኳስ ዜና ባለፈው ሳምንት የስፖርት ክፍለ ጊዜ የኢትዮጵያ ሴቶች ብሔራዊ እግር ኳስ ቡድን በካይሮ ላይ የሊቢያቸውን 8-0 ማሸነፉን መግለጻችን ይታወሳል። የመልሱን ማጣሪያ አዲስ አበባ ላይ አድርገው ሉሲዎቹ በድጋሚ የሊቢያቻቸውን 7-0 አሸንፈዋል። የኢትዮጵያ ብሔራዊ እግር ኳስ ቡድን በአጠቃላይ 15-0 አሸናፊነት ወደ ወሳኝ ማጣሪያ ተሸጋግሯል። በሌላው ምድብ ደግሞ አልጄሪያ ተጋጣሚዋን የሴኔጋል አቻውን አሸንፏል። የአልጄሪያና የኢትዮጵያ ሴቶች ብሔራዊ እግር ኳስ ቡድኖች በደርሶ መልስ ጨዋታ አድርገው አሸናፊ የሚሆነው ጋና በምታዘጋጀው አራተኛው የአፍሪካ ሴቶች እግር ኳስ ሻምፒዮና ላይ ተሳታፊ ይሆናል። ከሁለት ወራት በኋላ አልጀርስ ላይ የመጀመሪያውን ጨዋታ ያደርጋሉ። ሁለተኛውን የመልስ ጨዋታ ደግሞ አዲስ አበባ ላይ ተደርጎ አሸናፊው በቀጥታ በአራተኛው የአፍሪካ ሴቶች እግር ኳስ ዋንጫ ተሳታፊ ይሆናል። መልካም እድል ለሉሲዎቹ። ወደ ኡጁምቡራ ስናመራ በቡሩንዲ አስተናጋጅነት ከ17 ዓመት በታች ወንዶች የአፍሪካ እግር ኳስ ዋንጫ ከትናንት በስቲያ ተጀምረዋል። ኢትዮጵያን ጨምሮ የ8 ሀገራት ታዳጊ ወጣት ብሔራዊ ቡድኖች በሻምፒዮናው ይሳተፋሉ። በመክፈቻው የአስተናጋጁ ሀገር ታዳጊ ቡድን ብልጫ ተወስዶበት በኬንያ አቻው 4-0 ተሸንፈዋል። በዚሁ ምድብ የሚገኙት የኢትዮጵያና የሶማሊያ ታዳጊዎች ተጫውተው የኢትዮጵያ ቡድን 3-1 ረቷል። ሶስቱንም ጎል ለኢትዮጵያ ታዳጊ ያስቆጠረው መስፍን ታፈሰ መሆኑን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። የኢትዮጵያ ታዳጊ ቡድን ቀጣይ ተጋጣሚ የኬንያ አቻው እንደሚሆንም ተጠቁሟል። በመጨረሻም የልዩ ተሰጥኦ ባለቤትና በማራኪ አጫዋቱ መላው የዓለም እግር ኳስ አፍቃሪ የተደነቀበት ብራዚላዊው ፕሮፌሽናል እግር ኳስ ተጫዋች ሮናልዲንሆ ትናንትናና ከትናንት በስቲያ የአውሮፓ ሻምፒዮን ዋንጫን ይዞ በመምጣት በአዲስ አበባ የሁለት ቀናት ጉብኝት አድርጓል። ከበርካታ አድናቂዎቹ ጋርም የመታሰቢያ ፎቶግራፍ ከመነሳቱም በላይ በአዲስ አበባ ስቴዲየም ከወጣቶች ጋር ያደረገውን ልምምድ በብዙ ሺህ የሚቆጠር ተመልካች ተከታትሎታል። አድናቆቱንም ሞቅ ባለ ጭብጨባ ገልጾለታል። አቀባበሉ ከጠበቀው በላይ የሆነበት በሚታወቅበት ፈገግታውና የደስታም እንባ ሲተናነቀው ታይቷል። ሮናልዲንሆ ቀደም ሲል በጋዜጣዊ መግለጫው ኢትዮጵያን እንዴት ታውቃታለ ተብሎ ሲጠየቅ በረጅም ርቀት ሯጮቿ በተለይም በማራቶን የኢትዮጵያውያኑን የአሸናፊነት ብዙ ጊዜ አይቻለሁ ሲል መልስ ሰጥቷል። ወደ ውጭ ጉዳይ ሚኒስቴር ቢሮም ሄዶ በሚኒስትሩ ዶክተር ወርቅነህ ገበየሁ እንኳን የሰው ዘር መገኛ ሉሲ አገር በደህና መጣህ በማለት ሞቅ ያለ አቀባበል አድርገውለታል። በዚያም በእጅ ሰላምታ ብቻ አልሸኙትም። ግርማ ሞገስ ያለው ጃኖ ጋቢ አልብሰው አድምቀው ደስ አሰኝተው ሸኝተውታል። ሮናልዲንሆን ወደ አዲስ አበባ እንዲመጣ ያደረገው ስፖንሰሩ የሃይንከን ቢራ ካምፓኒ ነው። በእኔ በኩል ይኸው ነው ሰለሞን፣ ወደ አንተ ተመልሻለሁ።
አመሰግናለሁ ገዛኸኝ። ጽዮን መስቀል ነበር ከአዲስ አበባ። በዚሁ እንሰናበታለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩ።
ሰሎሞን ክፍሌና ገዛኸኝ ጽዮን መስቀልን እናመሰግናለን ለስፖርት ዘገባዎች። ተከታዩ ቅንብር የዩናይትድ ስቴትስ የተወካዮች ምክር ቤት ውሳኔ ኤችአር 128 ላይ ያተኩራል።
HR 128 ተብሎ የሚጠራውን የዩናይትድ ስቴትስ ተወካዮች ምክር ቤት በኢትዮጵያ ሰብአዊ መብቶች አያያዝ ላይ ያሳለፈውን ውሳኔ አስመልክቶ ያነጋገርናቸው የሕግ ባለሙያ ፕሮፌሰር አለማየሁ ገብረ ማርያም ውሳኔው እንዳይጸድቅ ለማስተጓጎል የኢትዮጵያ መንግስት ከ700 ሚሊዮን ብር በላይ በአንድ ዓመት ተኩል ጊዜ ውስጥ ማውጣቱን ገልጠውልናል። በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናንዲኖ የሕግ ፕሮፌሰሩ አለማየሁ ገብረ ማርያም ከሰለሞን አባተ ጋር ያደረጉትን ቃለ ምልልስ የመጀመሪያ ክፍል በትናንትናው ምሽት ስርጭታችን የቀረበ ሲሆን ሁለተኛው ክፍል ምናልባትም ኤችአርኤስ 128 የዩናይትድ ስቴትስ መንግስት እርምጃዎችን ወደ መውሰድ እንዲያመራ የሚያደርገው ከሆነ በግለሰቦች ላይ ያነጣጥር ይሆን ለሚል ጥያቄ ከሰጡት መልስ ይነሳል።
አዎ፣ ነገሩ እንግዲህ አስተያየቱና ዛቻው እንደዛ ነው። ግን ነገሩን እንደው በእርግጥ እንመልከተውና ህጉ በስራ ላይ ውሏል። ይሄኛው የተለየ ህግ ነው። ማግኒትስኪ አክት የሚባለው የተለየ ህግ ነው። አዎ፣ ህግ ነው፣ በስራ ላይ የዋለ ነገር ነው። ስለዚህ አሁንም ቢሆን እነዚህ ሰዎች ከተገኙና ከተጠቆሙ አሁንም ቢሆን አሜሪካ ውስጥ እንዳይገቡም ሆነ አሜሪካ ውስጥ ከገቡ በኋላ ንብረታቸውም ሆነ ሌላም ነገራቸው እንዲያዝ ማድረግ ይቻላል። ስለዚህ ማናቸውም ቢሆኑ ከዛ ላይ ያመልጡ አይችሉም። ይሄኛው ግን አሁን ባለፈው ህግ ላይ ግን የሚጠይቀው እንደዚህ ከሆነ በተለይ ይሄንን የፈጸሙ የሚባሉ ሰዎች ተነጥለው ወጥተው ስማቸው ተመዝግቦ ማግኒትስኪ አክት የሚባለው እነሱ ላይ እንዲፈጸም ለማድረግ ነው።
ፕሮፌሰር አለማየሁ፣ ከዚህ በፊት አንድ የኢትዮጵያ ባለስልጣን ስለ አውሮፓ ፓርላማ ውሳኔ ወይም ደግሞ የአውሮፓ ፓርላማ ሰዎች መታሰራቸውን፣ ሰብአዊ መብቶች መረገጣቸውን ተቃውሞ መግለጫ ሲያወጣ ያ ሰነድ የተጻፈበትን ያህል ቀለም እንኳን ዋጋ የሌለው ሰነድ ነው፣ ወጣ መደርደሪያ ላይ ሊቀመጥ ነው የወጣው የሚል መግለጫ ሰጥተው ነበረ። ኤችአር 128 ከዚህ የተለየ በምን ይሆናል? ምን ማረጋገጫ አለ ይሄ ህግ ሆኖ የሚሰራ ለመሆኑ?
አንድ መጠቆም የምፈልገው ነገር ምንድን ነው፣ እዚህ ላይ ይሄ ነገር ዝም ብሎ የተጻፈበት ወረቀት እንኳን ዋጋ የሌለው ከሆነም አስፈላጊ ካልሆነም ለምንድን ነው 41 ሚሊዮን ብር በወር እየከፈሉ የተቃወሙት? ይሄ አንደኛው ነጥብ ነው። ሁለተኛ እነሱ ወረቀቱን ብቻ ለመሄድ ትምህርቱ ምንድን ነው? ይሄ ነገር ከተስፋፋ ምክንያቱም ይሄኛው ምልክት ነው ስል ምንድን ነው እድል እንሰጣቸዋለን፣ አስተካክሉ ይህን መሰ ግን በምክር ቤት ውስጥ በጣም ኃይለኛ የሆነ ስሜት አለ ይህንን ነገር ለውጥ ለማምጣት ምክር ቤት አባሎች በዚህ ነገር ተቆርቋሪዎች ናቸው። እና ስለዚህ በዚህ ካቀጠላችሁ ምናልባት ጊዜ ሊፈጅ ይችላል እንጂ ድንጋጌ ወጣና የበለጠ ችግር ሊገጥማችሁ ይችላል። በተለይ ደግሞ በእርዳታ በኩል የመሳሰሉትን ነገር በሌላም በውጭ ጉዳያቸው ያለውን ችግር ሊመጣ ስለዚህ ይህንን ነገር ተደራድረን በሰላም እንፍተው አይነት ነገር ነው። ምክንያቱም ሁለታችንም ጥቅም አለን። እነሱም በአካባቢ ያለውን በአሸባሪነት መከላከል ይፈልጋሉ፣ ኢትዮጵያ ውስጥም ደግሞ መልካም አስተዳደር እንዲኖር ይፈልጋሉ። ስለዚህ ይህንን ነገር እንስማማበት ነገር ነው። ቀስ በቀስ እንቁላል በእግሩ ይሄዳል እንደሚባለው ይችኛው እንቁላል ናት። አሁን ግን ቀስ ብላ በእግሯ መሄድ አይቀርም እና በእግሯ እንዳትሄድ ነበር እነሱ የፈለጉት፣ ለመጨፍለቅ የፈለጉት ግን በእንቁላልነት ደረጃዋ ነበር፣ ግን ወደዛ እየሄደች ነው።
ፕሮፌሰር አለማየሁ ሲገልጹልኝ የኢትዮጵያ መንግስት ተቃውሞውን ሲያሰማ ባለፈው ጊዜ የለውጥ እንቅስቃሴዎች ላይ እንደሆነ ተናግሮ ነበር እና አንደኛ እርስዎ በግሎ አሁን ኢትዮጵያ ውስጥ እየታዩ ያሉ የፖለቲካ ለውጦችን እንዴት ነው የሚገመግሟቸው? እንዴት ነው የሚያዩቸው? እርስዎ ይጽፋሉ፣ በተለያዩ አጋጣሚዎች የጥናት ጽሁፎችን ያወጣሉ፣ ከፖለቲካ ሰዎች ጋር ይገናኛሉ፣ ይጽፋሉ፣ ዘሂልን ጨምሮ በሌሎችም በብዙ ቦታዎች ላይ እንደሚጽፉ ይታወቃል። እና የኢትዮጵያ መንግስትንስ ምላሽ እንዴት ያዩታል? አይጋሩም ከወጣው መግለጫ ጋር ሀሳቡን?
አልጋራ ምክንያቱም ምንድን ነው? ሁለት ጥያቄዎች ናቸው፣ ሁለቱንም መልሳለሁ። ማልጋራበት ምክንያት ምንድን ነው? ይሄ የቆዘቆዘና ስር የሰደደ ችግርና በሽታ ነው። ሰው መግደል፣ እኔ ራሴ እዚህ ሰብአዊ መብት ታጋይ ሊሆን ያስገደደኝ ነገር እኔ ፈልጌ አይደለም። እኔ ራሴ ስራ ምጠራ ተገልዬ የምኖር ሰው ነበርኩኝ። ግን በመለስ ዜናዊ ያኔ ስቴት ኦፍ ኤመርጀንሲ ብሎ አዋጅ በተደረገበት ጊዜ፣ እነዛ ወጣቶች በታረዱበት ጊዜ ያኔ ነው ተቀስቅሼና በጣም ጀምሮ ተናውጦ እዚህ ነገር ውስጥ ልገባና
በ97ቱ ምርጫ ጊዜ ነው የሚሉኝ።
ልክ ነው፣ 97ቱ በአውሮፓ 2005 ማለት ነው። አሁንም ለጠየቀው ጥያቄ ለጠቅላይ ሚኒስትር አብይ ደብዳቤ ጽፌላቸዋለሁ። በይፋም ወጥቷል፣ ብዙ ቦታ ባለፈው ሰኞ ነው ሰፋ ያለ እንትን ነው ያወጣሁላቸው። የእኔ አስተያየት በጣም ቀላል ነው። እኔ ለወጣቶቹ ነው የቆምኩት፣ በተለይ የኢትዮጵያ ወጣቶች። ይኸው እንግዲህ 10 ዓመት አለፈኝ ስለ እነሱ ስሟገትና ወጣቶቹ እድል መሰጠት አለበት። እኛ በተለይ በእኔ ትውልድ ያለውና ሸምገል ያለን ሰዎች ከጨዋታ ወጣ ብለን ለወጣቶቹ እድል እንስጥ። ምክንያቱም የኢትዮጵያ የወደፊቷን ማስተካከል የሚችሉት ወጣቶች ብቻ ናቸው። ስለዚህ የወጣቱ ጩኸት ይሰማ፣ ወጣቶቹ ተጎዱ ስራ አጡ፣ ተምረው ቦታ የላቸውም፣ ድንጋይ ሲቀጠቅጡ ነው የሚውሉት የመሳሰሉትን ነገር እና እነዚህን ወጣቶች እንቀፍና እነሱም ወደፊት እናራምን ነው የእኔ ተስፋ። ምንድናሁን ጠቅላይ ሚኒስትር አብይም ወጣት ብዬ ነው ማያቸው፣ የእነሱንም ሀሳብ ያስተጋባሉ ብዬ ነው ማምነው። አስተያየታቸውም መልካም፣ በጣም ጥሩ መልካም መልካም አስተያየቶች አላቸው። በኢትዮጵያዊነት ያምናሉ፣ በአንድነት ያምናሉ፣ ህዝብን አብሮ በማድረግ ጥላቻ እንዲጠፋ፣ ህዝቡ እርቅ እንዲኖር፣ እነዚህ ነገሮች በልቤም ያሉ ናቸው። ለ13 ዓመት እንግዲህ ስለፍፍ እነዚህን ነገሮች ያጠፋሁበት ጊዜ ስለሆነ የሚመጣው ለውጥ በተስፋ ጥሩ ነው ብዬ ስለማምን እሳቸው ሙሉ በሙሉ ድጋፍ ሰጥቻቸዋለሁ። ዋናው ለወጣቱ ይቆማሉ ስላልኩ ነው። ስለዚህ ወጣቱን የሚያራምድና የወጣቱን ትውልድ ወደፊት የሚገፋ ማናቸውም ሰው ቢሆን እኔ ደግፋለሁ። ስለዚህ በዚህ ነው ዋና ድጋፌን ለእሳቸው የሰጠሁት።
እንግዲህ ለእሳቸው እንደዚህ አይነት ድጋፍ ከሰጡና እሳቸው አራምዳቸዋለሁ ያሉትን ወይም አከናውናቸው ያሉትን ተግባራት እንዲፈጽሙ ድጋፍ የሚያስፈልጋቸው ናቸው ብለው ካመኑ ይሄ HR 128 ያንን ድጋፍ ይነፍጋቸዋል፣ እንዳይንቀሳቀሱ እጅና እግሮቻቸውን ያስሯቸዋል የሚል ስጋት የሎትም ፕሮፌሰር?
ምንም ምንም፣ በፍጹም። ምክንያቱም እሳቸው የሚያምኑት እኮ ይሄንን ነው። እሳቸው የተናገሩት ምንድን ነው? ተጠያቂነት ይኑር ህዝብን፣ ለምሳሌ በደህንነት የተገደሉትን ሰዎች ንጹሐኖችን ስለተገደሉ ይቅርታ ጠየቁ። ይሄ ትልቅ ትልቅ እርምጃ ነው። ሰብአዊ መብት ይከበር፣ መልካም አስተዳደር ይኑር፣ ጥፋት የነበረው ይጣራ፣ ተቃዋሚ ፓርቲዎች የመሳሰሉት እኩል ሆነው ጠላትነት ሳይሆን በጠላትነት ደረጃ ሳይታዩ እንደ ተቃዋሚ ሆኖ ይሳተፉ። የሚከፋፍል ነገር በዘር በጎሳ ምናምን የሚለው ነገር ቀርቶ በአንድነት አምነን ኢትዮጵያን በልማት አብረን እንስራ ምናምን። ልክ በእኔ አስተያየት ጠቅላይ ሚኒስትር አብይ የተናገሩት ነገር እንትኑ ላይ የተጻፈ ነው። ምንም የሚለይ ነገር የለም። ስለዚህ ሊቃወም ነው ብዬ ሌላ ሰው እስካላሳየኝ ድረስ ምንም የሚቃወም ነገር የለም። እሳቸው አስተሳሰባቸውም የተናገሩትም እስካሁንም ደግሞ ያለፉት ጥቂት 2 ሳምንታት ውስጥ ያደረጉትም አብሮ ከዚህ ጋር የሚሄድ ነው። ስለ እስረኞች ለምሳሌ እነ የተከበሩት እነ እስክንድር ነጋ እነ አንዱዓለም አራጌ እነዚህ የመሳሰሉት ጀግኖች አለምክንያት ታስረው ባንዲራ ለምን አወጣችሁ ተብሎ የታሰሩ ሰዎች እንዲህ አለምክንያት በብዙ ቦታ ሄደው ደግሞ እንደዚህ ያለውን በየቦታው እየሄዱ ሰላም ለመፍጠርና ህዝቡን ለማዋሃድ እየሞከሩ ነው ያሉት። በእኔ አስተያየት ማለት ነው። እከታተላቸዋለሁ የሚያደርጉትን ነገር። ስለዚህ ይሄንን ነገር በሚያደርጉበት ጊዜ ድጋፍ ነው የሚያስፈልጋቸው። ብዙዎቹ የሚናገሩ አሉ፣ እንደዚህ ነው፣ በእነሱ ስር ነው ያሉት፣ ይቆጣጠሯቸዋል፣ ምንም ማድረግ አይችሉም፣ አሻንጉሊት ናቸው ምናምን እያሉ ያወራሉ። ግን ይሄ ትክክለኛ አስተሳሰብ አይመስለኝም። ለሌ አንድ ሰው እድል መሰጠት አለበት። እድሉ ተሰጥቶ ካልቻለ ያኔ ነው እንግዲህ ግሳቸውም ሌላውም ነገር የሚከተሉ። ለምሳሌ ጠቅላይ ሚኒስትር ኃይለማርያም በነበሩበት ገና ሲሾሙ የዚህ አይነት አቋም ነበር የወሰድኩት። እድል ይሰጣቸው ከሰሩ በኋላ ወይም ጉድለት ካለው በጉድለታቸው ነው መነጋገርና መገሰጽ ያለብን የሚል አስተያየት አለኝ። ስለዚህ እኔ በንጹህ ልብና በቅንነት ነው ሁሉን ነገር ማስበው። ስለዚህ እድል ይሰጣቸው፣ እንርዳቸው። ደግሞ እዚህ ለማስመር የምፈልገው ነገር ምንድን ነው፣ ዲስኩር በሰጡበት ላይ በተለይ በዳያስፖራ ያሉት በሌሎችም አገራችሁ መርዳት ከፈለጋችሁ እጃችንን ከፍተን እንቀበላለን ነው የሚሉት። ከአሁን በፊት የነበረውን እኔ ያስታውሳለሁ። ለዳያስፖራ ተብሎ የወጣ ፕላን ነበረ፣ ባሉበት ሀገር እንዴት እንደማሸነፍ እንደሚቻል እነሱን ለማቆርቆዝ መደረግ ያለበት የመሳሰሉትን ነገሮች ፕላን ይወጣ ነበር። ስለዚህ እንደዚህ እጁን ከፍቶ ለሚቀበል ሰውና አእምሮን ባነጋገሩም በለዘብተኝነቱም እነዚህን ነገሮች የሚያደርግ ሰው በእኔ አስተያየት ድጋፍ ያስፈልጋል። ከድጋፍም ደግሞ አልፎ በሚያስፈልጉት ብዙዎቻችን አለን በዓለም ላይ የምንኖር ኢትዮጵያኖች በእውቀትም የላቅነን ብዙዎቻችን ችሎታም አለ። እነዚህን ነገሮች አገራችን ለመርዳት የሚያስችሉ ብዙ ነገሮች አሉ። እዛም ሆን ሳንመጣም እዚህም ሆን የትም ባለንበት በሀሳብም በሌላም ነገር ልንረዳ እንችላለን። ስለዚህ በእኔ አስተያየት አሁን ለጠቀስከው ነገር እነዚህን ነገሮች ኤችአር ላይ የወጡትን ነገሮች ለማሳደግ ከውጭም ከውስጥም መስራት እንችላለን፣ በሰላም ማለት ነው። ምክንያቱም የምንፈልገው ምንድን ነው? የኢትዮጵያን ሕዝብ ማለት ነው። በኢትዮጵያ ሕዝብ ደግሞ በእኔ አስተያየት ደጋግሜዋለሁ፣ 75% ወጣት ነው፣ ከ30 በታች ነው ያለው። እነዚህን ለማሳደግና እነሱን የሀገሪቷ የወደፊቱን እድል ተቆጣጣሪ እንዲሆኑ ለማድረግ ሁላችንም መሳተፍ አለብን። ይሄ ነው የእኔ ዋናው መልእክቴ ማለት ነው።
እንግዲህ ይሄ HR 128 በአንድ እጅ ዳቦ በአንድ እጅ ልምጭ እንዲሉ ነው ማለት ነው። ካሮት ኤንድ ስቲክ የሚባለውን አይነት አያያዝ የያዘ ነው ማለት ነው።
ልክ ነው። እና ምርጫው እንግዲህ እዚህ ላይ ነው በሁለቱም በኩል መደረግ ያለበት። ግን እንዳያያዙ ከሆነ እንደጠየቀኝ አሁን ጥሩ ጊዜ አለ። ሁሉም ይህንን ነገር ተመልክቶ ብዙ ስህተቶች ይሰራዋሉ። ግን ስህተትን መድገም አያስፈልግም። እነዛን ስህተቶች ደግሞ ልናስወግዳቸው የምንችለው ምንድን ነው? ቅን በሆነ ልብ ራሳችንን አይተን የጠፋውን ጥፋት መነጋገር፣ መታየት። በህግ የሚጠየቀው በህግ ይጠየቃል፣ በይቅርታ ደግሞ የሚታየው በይቅርታ ይታያል። በአጭሩ ኔልሰን ማንዴላ ያደረገውን ነገር መደረግ አለበት። እንደውም ምኞት ለጠቅላይ ሚኒስትሩ የጻፍኩላቸው ደብዳቤ ላይ የሚናገረው ምንድን ነው? በማንዴላ ጫማ ውስጥ ሆነው ይሂዱ ማንዴላ ያደረጉትን ይከተሉ። በአገራችን እኛ ድሮ ብዙ ነገር አይተናል፣ በመሪዎች በኩል በንጉሳዊን አይተናል። ከእግዚአብሔር ስልጣን ተሰጠን የሚሉ እነ ማርክስ እነ ሌኒን አምልከናል፣ ጫካ ውስጥ ገብተን ተዋግተን እንዲህ አድርገናል ምናምን ብዙ ነገሮች አልፈናል። አሁን የሚያስፈልገን የመሪ አይነት ምንድን ነው? ማንዴላ ነው የሚከተል፣ ህዝብን አብሮ የሚያመጣ፣ ሰላምን የሚያሰፍን፣ እርቅን የሚደግፍ፣ እነዚህን የመሳሰሉትን ነገሮች የሚያደርግ ነው። ስለዚህ ለጠቅላይ ሚኒስትሩ የጻፍኩላቸው ደብዳቤ ይህንን ነው። ምንም አያስቡ፣ የማንዴላን ጫማ ተከትለው ከሄዱ ኢትዮጵያም አንድነቷ ይጠበቃል፣ ሰላሟም ይጠበቃል፣ ልማቷም ይጠበቃል። እንደውም ኢትዮጵያ የአፍሪካ ፀሐይ ትሆናለች የሚል ደብዳቤ ነው የጻፍኩላቸው። ግን የማንዴላን ጫማ መከተል ያስፈልጋል፣ ወይም ፈለግ ወይንም ጉዞ። ያንን ጉዞ እስከተከተሉ ድረስ የኢትዮጵያ የወደፊቷ እድል በማያጠራጥር መልክ የአፍሪካ ፀሐይ እንደምትሆን ምን እምነት አለኝ።
ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናርዲኖ የህግ ፕሮፌሰር፣ እጅግ በጣም አድርጌ አመሰግናለሁኝ ለጊዜውና ለማብራሪያው።
እኔም በጣም አመሰግናለሁ። መልካም ለአንተም ለአድማጮች።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል።
ፕሮዲውሰሩ ንጉሡ ታምሬ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰር አበባየሁ ገበያው ነች። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባትና
አሉላ ከበደንን። የትግርኛ ስርጭት ይቀጥላል።
ጤና ይስጥልኝ።